መጽሐፈ ኩፋሌ ምዕራፍ 12። ከዚህ ነገር በኋላ በዚህ ሱባኤ በሚቆጠር በአራተኛው ዓመት በሦስተኛው ወር መባቻ አብራም አትፍራ፣ ጠበቃህ እኔ ነኝ፣ ዋጋህም እጅግ ይበዛል ሲል የእግዚአብሔር ቃል በሕልም ወደ አብራም መጣ። አቤቱ ምን ትሰጠኛለህ? እኔ ልጅ ሳልወልድ በሞት እሄዳለሁ። የደማስቆ ሰው የሚሆን የአማቲኤል ልጅ የማሴት ልጅ ኤልኤዜር እርሱ ይወርሰኛል፣ ለእኔ ግን ልጅ አልሰጠኸኝም፣ ልጅ ስጠኝ አለ። ከባህርህ የሚወለድ ልጅ እርሱ ይወርስሃል እንጂ ይህ አይወርስህም አለው። ወደ ውጭ አውጥቶ ወደ ሰማይ ተመልከት፣ መቁጠር ይቻልህ እንደሆነም ከዋክብትን ቁጠር አለው። ሰማይን አየ፣ ከዋክብትንም ተመለከተ፣ ልጅህ እንደዚህ ይሆናል አለው። እግዚአብሔርንም አመነው፣ ማመኑም ጽድቅ ሆኖ ተቆጠረለት። ለዘላለም ይዘሃት ልትኖር ለአንተም ከአንተም በኋላ ለልጆችህ ልትሆን የከነአናውያንን አገር እሰጥህ ዘንድ የከላውዴዎን ዕጣ የምትሆን ከኡር ያወጣሁህ እኔ አምላክህ እግዚአብሔር ነኝ አለው። አቤቱ አቤቱ እንደ ወርሳት በምን አውቃለሁ አለ። ሦስት ዓመት የሆነውን ወይፈን፣ ሦስት ዓመት የሆነውን ፍየል፣ ሦስት ዓመት የሆነውን በግ ዋኖስና ርግብንም አምጣልኝ አለው። ይህን ሁሉ በወር እኩሌታ አመጣ። እርሱ ግን የኬብሮን አቅራቢያ በምትሆን በማምሪ ባለ ግራር ስር ተቀምጦ ነበር። በዚያም መሠዊያን ሠራ፣ ይህን ሁሉ አረደ። በመሠዊያውም ላይ ደማቸውን አፈሰሰ፣ ከሁለት ከሁለት አደረጋቸው። በየመልካቸውም በአንጻራቸውም አኖራቸው። አእዋፍን ግን ጨርሶ አልቆረጣቸውም። ወፎችም ወደ መሥዋዕት ይወርዱ ነበር፣ አብራም ግን ይከለክላቸው ነበር። ወፎቹ ይበሏቸው ዘንድ አላሰናበተም ነበር። ፀሐይ በገባ ጊዜ እንዲህ ሆነ፣ በአብራም እንቅልፍ መጣበት። እነሆ የሚያስፈራ ጽኑ ጨለማ በላዩ ወደቀበት። ልጅህ በአሕዛብ አገር ስደተኛ እንዲሆን 400 ዓመት እንዲገዟቸውና መከራ እንዲያጸኑባቸው ፈጽመህ እወቅ ተብሎ ለአብርሃም ተነገረ። ለሚገዙላቸው ወገኖችም እኔ እፈርድላቸዋለሁ። ከዚህ በኋላ ከብዙ ገንዘብ ጋር ከዚያ ይወጣሉ። አንተም አባቶችህ ወደ ሄዱበት ወደ መቃብር በሰላም ትሄዳለህ፣ በበጎ እድግናም ትቀበራለህ። በአራተኛው ትውልድ ወደዚህ ይመለሳሉ። እስከ ዛሬም ድረስ አለመመለሳቸው የአሞሪዮን ኃጢአት አልተፈጸመምና ስለዚህ ነው። ከእንቅልፉ ነቅቶ ተነሳ፣ ፀሐይም ገባ፣ እሳትም ይነድ ጀመር። እነሆ ምድጃው እየጤሰ እሳቱ እየነደደ በመሠዊያው መካከል አለፈ። በዚያችም ሌሊት እግዚአብሔር ከአብራም ጋር ተማማለ። ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ ድረስ ይኸውም ኤፍራጥስ የሚባል ወንዝ ነው። ይችን አገር ለልጆችህ እሰጣለሁ። የቄኔውስንና የዜቄኔዜውስን የቀድሞኔውስን የፌራዜውስንና የራፍኤያን የፌኬሬውስን የኤዌውስንና የአሞሬወስን የከናኔወስንና የጌርጌሴውስን የኢያሴውስንም አገር እሰጥሃለሁ ብሎ ተማማለ። አብራምም ሄዶ መሠዊያውን አዘጋጀ። አዕዋፍን መሥዋዕታቸውን ወይናቸውንም አቀረበ፣ እሳት በላው። በዚያች ወር ከአብራም ጋር ተማማልን፣ ይኸውም ከኖኅ ጋር እንደ ተማማልነው መሐላ ነው። አብራምም በዓልንና ሥርዓትን እስከ ዘላለም ድረስ አጸናለት። አብራምን ደስ አለው። ይህንን ሁሉ ነገር ለሚስቱ ለሶራ ነገራት። ልጅ እንዲወለድለት አመነ። እርሷ ግን ልጅ አትወልድም ነበር። ሶራ ባሏ አብራምን መከረችው፣ ከእርሷ የተወለደ ልጅን አሳድግልሃለሁና ከግብፅ ባመጣኋት በአገልጋዬ በአጋር ድረስባት አለችው። አብራምም የሚስቱ የሶራን ቃል ሰማ፣ እንዳልሽ አድርጊ። ሶራም ከግብፅ ያመጣቻትን አገልጋይዋን አጋርን አምጥታ ሚስት ትሆነው ዘንድ ለባሏ ለአብርሃም ሰጠቻት። ደረሰባት፣ ጸነሰች፣ ወንድ ልጅን ወለደች። በዚህ ሱባኤ በሚቆጠር በአምስተኛው ዓመት ስሙን እስማኤል ብሎ ጠራው። በዚያም ዓመት አብርሃም በሕይወት የኖረበት ዘመን 86 ዘመን ነው። በዚህ በአራተኛው ኢዮቤልዩ በአምስተኛው ዓመት በሦስተኛው ወር በወሩ እኩሌታ የዘራው የስንዴ አዝመራ ከሚደርስበት አስቀድሞ አብርሃም በዓል አደረገ። በመሠዊያው ላይ የእህሉን መጀመሪያውን እህል አዲስ መሥዋዕት አድርጎ ለእግዚአብሔር አቀረበ። ወይፈኑንና የበጉን ሙክት በጉንም በመሠዊያው ላይ ሰዋ። ስቡንና መሥዋዕታቸውን ወይናቸውንም ይህን ሁሉ በመሠዊያው ላይ ከነጭ ዕጣን ጋር ለእግዚአብሔር አቀረበ። እግዚአብሔር አብርሃምን ተነጋገረው፣ ያማረ አምላክ እኔ ነኝ፣ በፊቴ ተገዘር፣ ፍጹም ሁን፣ በአንተና በእኔ መካከል መሐላዬን አጸናለሁ፣ እጅግ አከብርሃለሁ። አብርሃምም በግንባሩ ወደቀ። እግዚአብሔርም ተናገረው፣ እነሆ ሥርዓቴ ከአንተ ጋር ጸንታ ትኖራለች፣ ለብዙ አሕዛብም አባት አደርግሃለሁ አለው። እንግዲህ ወዲህ ስምህ አብርሃም አይባል፣ የብዙ አሕዛብ አባት አድርጌሃለሁና ከዛሬ ጀምሮ እስከ ዘላለም ድረስ ስምህ አብርሃም ይባል። አንተን ፈጽሜ አከብርሃለሁ፣ የአሕዛብንም አገር እሰጥሃለሁ። ነገሥታቱ ከአንተ ይወለዳሉ። በአንተና በእኔ መካከል በዘመናቸው የዘላለም ሥርዓት ልትሆን ከአንተም በኋላ በልጆች መካከል መሐላዬን አጸናለሁ። አምላክ ሆንህ ዘንድ ለዘላለሙ ልትገዛት ተሰደህ በሄድህበት በከነአን ከአንተም በኋላ ለልጆችህ አምላክ እሆናቸው ዘንድ መሐላዬን አጸናለሁ፣ አምላካቸውም እሆናቸዋለሁ። እግዚአብሔርም አብርሃምን እንዲህ አለው፣ አንተ መሐላዬን ጠብቅ፣ ከአንተም በኋላ የሚነሱ ልጆች ይጠብቁ። ወንድ ወንዱን ሁሉ ግዘሩ፣ የሰውነታችሁንም ሰንኮፍ ሁሉ ተገዘሩ። በእናንተና በእኔ መካከል ለልጅ ልጅም ለዘላለም የሥርዓቱ ምልክት ይሆናል። በስምንተኛው ቀን ወንድ ወንዱን ሁሉ በየወገናችሁ ግዘሩት። ቤት የተወለደውን ከአሕዛብም ልጆች ሁሉ በወርቅ የገዛችሁትን ከልጆች ወገን ያይደለም ቢሆን ይገዘሩ። እቤትህ የተወለደም በወርቅህም የገዛኸውም ቢሆን ይገዘሩ። ለዘላለም ሥርዓት ሊሆን መሐላዬ በሰውነታችሁ ጸንቶ ይኑር። ግዙር ያልሆነ ወንድ ልጃችሁ ሁሉ በስምንተኛይቱ ቀን የሰውነቱን ሰንኮፍ ያልተገዘረውም ሁሉ ሥርዓቴን አፍርሷልና ያቺ ሰውነት ከወገኗ ተለይታ ትጥፋ አለው። እግዚአብሔርም አብርሃምን ሚስትህ ሶራ ስሟ ሳራ ነውና እንግዲህ ወዲህ ስሟ ሶራ አይባል፣ አከብራታለሁ፣ ከእርሷም ልጅ እሰጥሃለሁ፣ እርሱንም አከብረዋለሁ፣ ታላቅ ወገንም ይሆናል፣ የአሕዛብም ነገሥታት ከእርሱ ይወለዳሉ አለው። አብርሃም ደስ ብሎት በግንባሩ ወደቀ። በልቡ በመቶ ዘመኔ ልጅ ወልድ ነበርን? ሳራስ በዘጠና ዘመኗ ልጅ ትወልድ ነበርን? በቸርነት ነው እንጂ ብሎ ደስ አለው። አብርሃምም እግዚአብሔርን እስማኤል በፊትህ ይኖር ዘንድ ይገባል አለው። እግዚአብሔርም እንዳልህ ይሁን አለው። ሳራም ልጅ ትወልድልሃለች፣ ስሙንም ይስሐቅ ትለዋለህ። መሐላዬንም የዘላለም ሥርዓት ሊሆን ከእርሱ ጋር አጸናለሁ፣ ከእርሱ በኋላ ለሚነሱ ለልጆቹም አጸናለሁ። ስለ እስማኤልም የለመነውን ሰማሁ፣ እነሆ አከብረዋለሁ፣ አገነዋለሁ፣ ፈጽሜ አበዛዋለሁ። 12 መሳፍንትንም ይወልዳል፣ በብዙ ወገን ላይም እሾመዋለሁ። መሐላዬን ግን በእንደዚህ ያለ ወራት በሁለተኛው ዓመት ሳራ ከምትወልድልህ ከይስሐቅ ጋር አጸናለሁ። ከእርሱ ጋር ይህንን ተናግሮ ከጨረሰ በኋላ እግዚአብሔር አብርሃም ካለበት ወደ ሰማይ ወጣ። አብርሃምም እግዚአብሔር እንዳለው አደረገ። ልጁን እስማኤልን በቤት የተወለደ ባሪያውን ሁሉ በወርቅ የገዛውን በቤቱ ያለ ወንድ ልጅን ሁሉ ወስዶ የሰውነታቸውን ሰንኮፍ ገዘረ። በዚችም ቀን አብርሃም ተገረዘ። ቤተሰቦቹም በወርቅ የገዛቸው ባሪያዎቹም ሁሉ ከአሕዛብም ልጆች ወገኖች የተወለዱ ሁሉ ከእርሱ ጋር ተገረዙ። ይህችም ሕግ ለልጅ ልጅ ሁሉ የዘላለም ሥርዓት ሆነች። የዘላለም ሥርዓት ነውና በሰማይ ጽላትም ተጽፏልና የዘመን ፍጻሜ የለውም። ከስምንቱ ቀንም አንዲት ቀንም መተላለፍ የለም። እስከ ስምንት ቀንም ድረስ የሰውነቱን ሰንኮፍ ያልተገረዘ ሰው ሁሉ ከጥፋት ልጆች ወገን ነውና እግዚአብሔር ለአብርሃም ከማለለት ሥርዓት ልጆች ወገን አይደለም። የእግዚአብሔር ወገን ይሆን ዘንድ ምልክት የለውም። የአምላካችንን የእግዚአብሔርን መሐላ ስላፈረሰ ፈጽሞ ከምድር ተነቃቅሎ ለመጥፋት ተዘጋጅቷልና ምልክት የለውም። የሚያመሰግኑ መላእክትና መላእክተ ገጽ ሁሉ ከተፈጠሩበት ቀን ጀምሮ ተፈጥሯቸው እንዲህ ነውና በሚያመሰግኑ መላእክትና በመላእክተ ገጽ አንጻር ንጹሐን ከሆኑ ከመላእክትና ከእርሱ ጋር ይኖር ዘንድ እስራኤልን መረጠው። አንተም የእስራኤልን ልጆች እዘዝ፣ የዚህን መሐላ ምልክት ይጠብቁ፣ ለልጆቻቸውም የዘላለም ሥርዓት ይሁን። ለዘላለም ይጠብቁት ዘንድ በእስራኤል ልጆች ሁሉ ላይ በመሐላ ሥርዓት ሰርቷልና ከምድር እንዳይጠፉ ይሁኑ። እስማኤልን ወንድሞቹንና ልጆቹን ኤሳውንም እግዚአብሔር በባለሟልነት ወደ እርሱ አላቀረባቸውም፣ ምንም የአብርሃም ልጆች ቢሆኑ አልመረጣቸውምና እነርሱን አልመረጠም። ወገን የሆነው ዘንድ እስራኤልን ለይቶ መረጠ። ሕዝቡ አሕዛቡ ሁሉ የእርሱ ወገኖች ናቸውና ሁሉም ለእርሱ ይገባልና ከሰው ልጆች ሁሉ ለይቶ ሰበሰበው። ነገር ግን ከእርሱ በኋላ ያስቷቸው ዘንድ አጋንንትን በሁሉ ላይ አሰለጠነ። በእስራኤል ላይ ግን ገዣቸው እርሱ ብቻ ነውና መልአክም ቢሆን ሰይጣንም ቢሆን ማንንም አላሰለጠነም። እርሱ ይጠብቃቸዋል። ከአጋንንትና ከመላእክት እጅ ትእዛዙን ሁሉ ይጠብቁ ዘንድ ከሁሉም እጅ ይመራመራቸዋል። እነርሱ ልጆቹ የሆኑት ዘንድ እርሱም ከዛሬ ጀምሮ እስከ ዘላለም ድረስ አምላክ የሆናቸው ዘንድ ያከብራቸዋል። አሁንም የእስራኤል ልጆች ይችን ሥርዓት ሐሰት እንዳያደርጉ እኔ እነግርሃለሁ። በሰውነታቸው ከመገረዛቸው የተነሳ ልጆቻቸውን ሳይገርዙ ይቀራሉና የቤልሆርም ልጆች ሁሉ ልጆቻቸውን እንደተወለዱ ሳይገረዙ ይተዋሉና እንደዚች ሕግ ሁሉ ልጆቻቸውን አይገርዙም። መሐላውን አፍርሰዋልና ከሕጉም ወጥተዋልና ያቺ ጽኑ መዓት ከእግዚአብሔር ታዛ በእስራኤል ልጆች ትደረጋለች። የዚህን ምልክት ሥርዓቱን እንዳልፈጸሙ ከዚህ ዓለም ፈጽሞ ለመጥፋት ሰውነታቸውን እንደ አሕዛብ አድርገዋልና ተበሳጭተው ተሳደቡ። በዚች ዓለም ለሚሠራው ስህተት ኃጢአቱ ሁሉ ፈጽሞ ይሰረይ ዘንድ እንግዲህ የኃጢአት ስርየት የላቸውም። በአራተኛ ወር መባቻ በግራሩ አንጻር ባለ በወይራው ስር ለአብርሃም ታየ ነው። ከእርሱም ጋር ተነጋገርን። ከሚስቱ ከሳራ ልጅ እንዲሰጠው እኛ ነገር ነው። ሳራም ይህንን ነገር ከአብርሃም ጋር እንደተነጋገርን ሰምታለችና ሳቀች። እኛም ዘለፍናት፣ ፈርታ ስለተነገረው ነገር እንደ ሳቀች መሳቋን አሌ አለች። የልጇንም ስሙ ይስሐቅ ተብሎ በሰማይ ጽላት እንደተጻፈ ነገርናት። ያን ጊዜም ወደ እርሷ በተመለስን ጊዜ እርሷ ወንድ ልጅን ጸነሰች። በዚህም ወር እግዚአብሔር በገሞራና በሰዶም በዮርዳኖስ አውራጃ ሁሉና በሳቡኤምም ፍርዱን ፈረደ። በድኝና በእሳት አቃጠላቸው። እጅግ ኃጢአተኞችና ክፉዎች እንደሆኑ በሰውነታቸውም እንዲሴስኑ በዚህ ዓለምም ኃጢአት እንዲሰሩ እነሆ ሥራቸውን ሁሉ እንደነገርሁ እስከዚች ቀን ድረስ አጠፋቸው። እንደዚሁም እግዚአብሔር እንደ ሰዶም ኃጢአት ያለ ኃጢአት በሰሩባቸው ቦታዎች ሁሉ እንደ ሰዶም ፍርድ ያለ ፍርድን ያደርጋል። እግዚአብሔር አብርሃምን በቸርነት አስቦታልና ሎጥን አዳነው፣ ከጥፋትም መካከል አወጣው። ከአዳም ዘመን ጀምሮ እስከዚያ ቀን ድረስ በዚህ ዓለም ተሰርቶ የማይታወቅ ኃጢአትን እርሱም ከልጆቹ ጋር በምድር ሠራ። አባት በልጆቹ ደርሷልና ፈጽሞ ያጠፋቸው ዘንድ በሰዶምም እንደተደረገው ፍርድ ፍርዳቸውን ያደርግ ዘንድ ቁርጥ ፍርድ በሚደረግባት ቀን በዚህ ዓለም የሰውን ዘር ሁሉ እንዲያስቀርለት እነሆ ታዘዘ። በልጆቹም ሁሉ ላይ ዕዳ መሆኑ በሰማይ ጽላት ታወቀ። በዚህም ወር አብርሃም ከኬብሮን ተጉዞ ሄዶ በጌራሮን ተራሮች ባሉ በሱርና በቃዴስ መካከል ተቀመጠ። በአምስተኛው ወር እኩሌታም ከዚያ ተጉዞ በተማማለበት ጉድጓድ አጠገብ አደረ።